ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አረጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ በሚከፈተው የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰምቷል። ስርስሩን ይዘናል። የኢትዮጵያ ህዝብ አርበኞች ግንባር ከግንቦት ሰባት ጋር ግልጽነት በጎደለው የፋይናንስ አሰራር እና በአመራር ችግር ምክንያት ከመስከረም 13 ቀን ጀምሮ መለያየታቸው ተገለጸ።
ወንድሞቻችንን ህይወታቸውን የሰጡለት የአርበኝነት ግል ለስልጣን ጥመኞች መሸጋገሪያ ድልድይ አይሆንም በሚል በግንቦት ሰባት አመራሮች ምክንያት ድርጅቱን ጥለን ወጥተን በአገር ውስጥ የፋኖውን ትግል የተቀላቀልንም ሆነ በሌላ ድርጅት ተጠልለን የቆየን ታጋዮች የድርጅታችንን ህልውና ማረጋገጥ አለብን ብለን ከግንቦት ሰባት ጋር ለመለያየት ውሳኔ ላይ ደርሰናል።
የቀድሞ የአርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ ባሁኑ የኢትዮጵያ ህዝብ አርበኞች ግንባር ሰብሳቢ አቶ መንግስቱ ወልደስላሴን ያደመጣችሁት። በሌላ ወገን የአርበኞች ግንቦት ሰባት ንቅናቄ አልፈረሰም፣ የተሰጠው መግለጫ ህጋዊነት የጎደለው ነው በማለት የአርበኞች ግንቦት ሰባት ንቅናቄ ይገልጻል።
አመራሩ አለ፣ የንቅናቄው አመራር አለ። መንግስት የትኛውም የስልጣን እርከን ውስጥ አልነበሩም። የትኛውም በአባልነት ራሱ አልነበሩም። ሰው ከሰማዩ የመጣው ትናንትና ያን መግለጫ ሰጠው።
የአርበኞች ግንቦት ሰባት ንቅናቄ ኃላፊ አቶ አምሳሉ ጸጋ ናቸው። ዝርዝሩን ይዘናል። ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን መፍጠሩ ይታወሳል። ይህንን በተመለከተ ውይይትም አዘጋጅተናል።
ወይ ደግሞ ለዚህ ግጭት የተቀመጠ ኳስ ብረንሰብ የመታበት ጊዜ አልነበረም።
ሆን ብሎ ነበር የታሰበው ድሬዳዋ ላይ እንደዚህ አይነት ነገር ቁጥር መስጠት። ከዛ በኋላ ደግሞ ሰው በጣም ይነሳል፣ ይጣላል ከወንድሞቻችን ጋር የሚል ነገር ነበር የታሰበው።
ዝርዝሩን ይዘናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የደቡብ ሱዳን አማጽያን መሪ ሪያክ ማሻር ይምጡና ጁባን ይጎብኙ ብለው ፕሬዝዳንቱ ሳልቫኪር ያቀረቡላቸውን ግብዣ ሳይቀበሉት ቀሩ። ማቻር ቅዳሜ ዕለት ሱዳን ዋና ከተማ ካርቱም ላይ ከፕሬዝዳንት ኪር ጋር በተገናኙበት ዕለት የሀገሪቱ ሁኔታ ለአማጽዩ ቡድን ልዑካን ጉብኝት አመቺ አይደለም ይለፈን ብለዋቸዋል። የአማጽያኑ መሪ ማቻር ፕሬዝዳንቱ ምርኮኞችንና የፖለቲካ እስረኞችን እንዲለቁ ጠይቄ ነበር፣ ያም ቢያደርጉ በህዝቡ መካከል መተማመን እንዲገነባ ተግባራዊ ያደርጉታል ብዬ ተስፋ አደርጋለሁ እንዳሏቸው ተጠቅሷል። ፕሬዝዳንት ኪር በበኩላቸው በእጃችን የነበሩትን የጦር ምርኮኞች በሙሉ በታህሳስ ወር ለቀን አጠናቀናል ብለዋል። የዩናይትድ ስቴትስ ምክትል ዋና አቃቤ ህግ ሮድ ሮዝስቲን መባረሬ አይቀርም የሚል ጥርጣሬ ላይ መሆናቸውን የዩናይትድ ስቴትስ መገናኛ ብዙሃን ዘገቡ። በአንዳንድ ዘገባዎች መሰረት ደግሞ ራሳቸው ስራቸውን ሊለቁ እየተወያዩበት ናቸው፣ ሌሎች ደግሞ ያባርሩኝ እንጂ አልለቅም ማለታቸውን ዘግበዋል። ይህ ሆነው ሮዝስታይን ባለፈው ዓመት ፕሬዚዳንት ትራምፕ የሚናገሩትን በድብቅ እቅዳቸው 25ኛውን የህገ መንግስት ማሻሻያ ጥቅስን ለማስተዳደር ብቁ ባለመሆናቸው ስልጣን ይልቀቁ ብንልስ የሚል ሀሳብ አመንጭተው ነበር ብለው ዘኒውዮርክ ታይምስ ጋዜጣ ያወጣውን ዘገባ ተከትሎ ነው። ሮዝንስቲን የጋዜጣው ዘገባ ባለፈው ሳምንት አስተባብለዋል። የአንድ የስዊዝ የንግድ መርከብ 12 መርከበኞች ናይጄሪያ ጠረፍ ላይ መጠለፋቸው ተዘገበ። 19 መርከበኞች ይዞ ይጓዝ የነበረው መርከብ ጥቃቱ የደረሰበት ከናይጄሪያዋ የንግድ ከተማ ከሌጎስ ወደ ፖርት ሃርኮርት ስንዴ ጭኖ በመጓዝ ላይ እንዳለ መሆኑን ኩባንያው ማሶኢል ሺፒንግ አስታውቋል። የተባበሩት መንግስታት ድርጅት የዓለም ባንክና የዓለም አቀፍ ቀይ መስቀል ኮሚቴ ከባድ ረሃብን ለመከላከል የታለመ ዓለም አቀፍ መርሃ ግብር ከታላላቆቹ የቴክኖሎጂ ኩባንያዎች ጋር ትብብር መወጠኑን አስታወቁ። የዓለም ባንክ ፕሬዝዳንት ጂም ያንግ ኪም መርሃ ግብሩ ይፋ ሲደረግ በተናገሩት ቃል በሚሊዮኖች የተቆጠሩ ሰዎች የሚበዙት ህጻናት የሆኑት በ21ኛው ምዕተ ዓመት አሁንም በረሃብ መሰቃየታቸው እጅግ አሳዛኝ ነው ብለዋል። ዓለም አቀፉ ድርጅት ከማይክሮሶፍት፣ ጉግል እና አማዞን ድረገጽ አገልግሎቶች ጋር ሆነው የረሃብ መከላከያ መርሃ ግብር ፋሚን አክሽን መካኒዝም FAM የተባለ የምግብ ቀውስ ያለባቸውን አካባቢዎች አስቀድሞ በመለየት ወደ ለየለት ረሃብ እንዳይሸጋገሩ ለመከላከል የሚሰራ አካል ማቋቋማቸውን ገልጸዋል። የማይክሮሶፍት ኩባንያ ፕሬዝዳንት ብራድ ስሚዝ በበኩላቸው በሰጡት ቃል ወደፊት ሊከሰቱ የሚችሉ የረሃብ አደጋዎችን አስቀድመን መተንበይ ከቻል የብዙ ሰው ህይወት ከሞት ለማትረፍ እንችላለን ብለዋል። በመጨረሻም ዘ ኮዝቢ ሾው በተሰኘው ተከታታይ የቴሌቪዥን ድራማ የምናውቀው የሆሊውድ አንጋፋ ተዋናይ ቢል ኮዝቢ የፍርድ ሂደት ዛሬም ቀጥሎ ውሏል። እስካሁን ከቀረበበት ክስ በሶስቱ ጥፋተኛ መሆኑ ተረጋግጧል። በእያንዳንዱ የወንጀል ክስ እስከ 10 ዓመት የሚደርስ ቅጣት ይጠብቀዋል። ከቅርብ ጊዜ ወዲህ የጾታ ጥቃትን ለመከላከል በፈቃደኝነት የተቋቋመው የሃሽታግ ሚቱ ክስ ላይ ከፍተኛ አስተዋጽኦ እንዳለው ይታመናል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ካድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። የኢትዮጵያ ህዝብ አርበኞች ግንባር ከግንቦት 7 ጋር ግልጽነት በጎደለው የፋይናንስ አሰራርና በአመራር ችግር ምክንያት ከመስከረም 13 ቀን ጀምሮ መለያየታቸውን ገለጸ። አርበኞች ግንቦት 7 ንቅናቄ በበኩሉ ከየትኛውም ጥምረት አልተለያየንም እያለ ነው። መግለጫውንም የሰጡት ከውህደቱ በፊት በስነ ምግባር ችግር የተባረሩት አባላት ናቸው ያሉት የአርበኞች ግንቦት 7 ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋ ናቸው። አስቴር ምስጋናው ስርስር አላት።
በ1993 ዓ ም ነበር በአራት የተለያዩ ድርጅቶች ጥምረት በበረሃ ውስጥ የተቋቋመው የኢትዮጵያ ህዝብ አርበኞች ግንባር። በ2007 ዓ ም ደግሞ ከግንቦት 7 ጋር ውህደት በመፍጠር ወደ አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ በሚል ስያሜ ተቀየረ። ከውህደቱ ጀምሮ የመርህ ልዩነት ቢኖረንም በሂደት ሊሻሻል ይችላል በማለትና ወቅቱ የሚጠይቀው ከውህደት ውጭ ሌላ አማራጭ ስላልነበረ ምቹ ሁኔታ እስኪፈጠር አብረን ቆይተናል። በቆይታችን ግን ግልጽነት የጎደለው የፋይናንስ አሰራርና የአመራር ችግር እየሰፋ መጣ። ለምን የሚል ጥያቄ ያነሳ አመራር እስር፣ ስንብትና ወከባ ይደረግበት ነበር ያሉት የቀድሞ የአርበኞች ግንቦት 7 የፖለቲካ ዘርፍ ኃላፊና የአሁኑ የኢትዮጵያ ህዝብ አርበኞች ግንባር ሰብሳቢ አቶ መንግስቱ ወልደስላሴ ናቸው። በዚህም ከመስከረም 13 ቀን ጀምሮ በይፋ ተለያይተናል ይላሉ።
ከውህደቱ ማግስት ጀምሮ ግን የአሰራርና የአመራር ችግሮች መታየት ሊጀመሩም በጧቱ ግጭት ውስጥ መግባት የለብንም በንግግር እንፍታቸው እየተባለ ጊዜ ቢወሰድም እየባሰና ጭራሽ በስራ አስፈጻሚው ውሳኔ የተሰጠባቸው አጀንዳዎች ተግባራዊ እንዳይሆኑ ሲደረግ፣ ሰራዊቱም የሚያቀርባቸው ጥያቄዎች በወቅቱ ምላሽ ሳያገኙ ሲቀሩ ከሰራዊቱ ጋር በቅርብ የሚገናኘው አመራር ጥያቄ ምላሽ መስጠት ባለመቻሉ ወደ አለመስማማት ሂደት ተገባ። በጉባኤ ሱም የኢትዮጵያ ህዝብ አርበኞች ግንባር አመራሮችን በማስወገድ ድርጅቱን የፓርቲ ቅርጽ ለማስያዝ በተደረጉ ሂደቶች ይህንንም ለማስፈጸም ተብሎ በተጠራው ጉባኤ ላይ የተሳተፉ አመራሮች በሙሉ ካሁን በኋላ በአመራርነት አንሰራም ብለው በአቋማቸው ሲወጡ የግንቦት 7 አመራሮች የሚፈልጉትን አይነት የፓርቲ መዋቅር ነድፈው ጉባኤያቸውን አካሂደዋል። የፖለቲካ ፓርቲ እንቅስቃሴው ሊያስተባብሉት በማይችል መልኩ ገና አለ የተባለው ሰራዊት አገሩ ሳይገባ በፖለቲካ ፓርቲነት ተመዝግበው ለስልጣን እንደሚወዳደሩ ማወጃቸው ከውህደቱ ጀምሮ ለነበረው አርበኛውን የማዋከብ እና ከሂደት ውጭ እንዲሆን ለማድረጋቸው ማረጋገጫ ነው ብለን እናምናለን። ወንድሞቻችንን ህይወታቸውን የሰጡለት የአርበኝነት ትግል ለስልጣን ጥመኞች መሸጋገሪያ ድልድይ አይሆንም በሚል በግንቦት 7 አመራሮች ምክንያት
ድርጅቱን ጥለን ወጥተን በአገር ውስጥ የፋኖን ትግል የተከላከልንም ሆነ በሌላ ድርጅት ተጠልለን የቆየን ታጋዮች የድርጅታችንን ህልውና ማረጋጋት አለብን ብለን ከግንቦት ሰባት ጋር ለመለያየት ውሳኔ ላይ ደርሰናል።
በሚቀጥለው አንድ ወር ውስጥ ድርጅታችን ጉባኤውን አድርጎ በቀጣይ የምንታገልለትን የትግል ስልት አቅጣጫ እናስቀምጣለን ያሉት አቶ መንግስቱ በውጭም ሆነ በሀገር ውስጥ ያላችሁ የቀድሞ አባሎቻችን ከጎናችን እንድትቆሙ በማለት ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋን በስልክ ጠይቀን የአርበኞች ግንቦት ሰባት ንቅናቄ አልፈረሰም፣ የተሰጠውን መግለጫ ህጋዊነት የጎደለው ነው፣ መግለጫውን የሰጡት ከውህደቱ በፊት በስነ ምግባር የተባረሩ የቀድሞ የግንባሩ አባላት ናቸው ብለዋል። የውል ስምምነት ስላለንም በህግ እንጠይቃለን ብለዋል።
ከሁለት አመት በኋላ ምርጫ አደረግን። ምርጫውን ትላይ ተጥረስ ተመራ ተመረጠ። በዛ እንትን ውስጥ ምልቶች የሉም። ከምርጫው በፊት የወጡት ከሁለት አመት በላይ የሆናቸው ከድርጅት ከወጡ ስለዚህ ምንም የሌጋል ግራውንድ ምንም እንትን የላቸው። ሰዎቹ አሉ፣ ውህደት ሙሉ በሙሉ ተፈጽሞ ሰራዊቱ ምኑም አሉ። አትራፊክ አስፈጻሚ ያለን አስራችን እየሰራ ነው። የተለየ ነገር የለም። አመራሩ አለ፣ የምክናቸው አመራር አለ። እነዚህ ሶስት የትኛውም የስልጣን እርከን ውስጥ አልነበሩም። በአባልነት ራሱ አልነበሩም። ከሰማይ ውስጥ የመጣው ትናንትና ያን መግለጫ ሰጠው። ያን ያለ ሁኔታ
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ በሚከፈተው የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰምቷል። ጉባኤው የሚካሄደው እስከዛሬ ሳምንት ሰኞ ሲሆን እስካሁን በይፋ ለክርክር ወይም ለውይይት የተቆረጠ ይህ ነው የሚባል አጀንዳ የለም። ሰለሞን አባተ ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ በዘንድሮው የመንግስታቱ ድርጅት 73ኛ ጉባኤ መክፈቻ ላይ እንደማይገኙ ታውቋል። በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ የመንግስታቱ ድርጅት ልዑካን ቡድን ኒውዮርክ የሚገኝ ሲሆን ጠቅላይ ሚኒስትሩ በጉባኤው ሂደት ወቅት ይግቡ አይግቡ ለጊዜው የተገኘ መረጃ የለም። የኢትዮጵያ ጠቅላይ ሚኒስትር በቢሮአቸውና ኃላፊነታቸው ተጠቅሶ በተባበሩት መንግስታት ድርጅት ቀደም ሲል በወጣ መርሃ ግብር መሰረት የፊታችን አርብ ከቀትር በኋላ በኒውዮርክ ሰዓት በኢትዮጵያ ጊዜ አርብ ሌሊት ለቅዳሜ አጥቢያ ንግግር ያደርጋሉ ተብሎ ተይዟል። ጠቅላይ ሚኒስትሩ ወደ ኒውዮርክ ያልተጓዙበትን ምክንያት ለማጣራት ወደ ጽህፈት ቤታቸው፣ ወደ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት፣ ወደ ውጭ ጉዳይ ሚኒስቴር እንዲሁም ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ፣ ኒውዮርክ ወደሚገኘው በተባበሩት መንግስታት የኢትዮጵያ ቋሚ ሚስዮን እየደወልን ጥረት እያደረግን ተጨማሪ መረጃ ባገኘን ጊዜ እናቀርብላችኋለን። ለማንኛውም ግን ጠቅላይ ሚኒስትሩ ወደ ኒውዮርክ እንዳልተጓዙ አረጋግጠናል። ከጠቅላይ ሚኒስትር አብይ አህመድ ሌላም የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ፎርማጆም ተብለው ይጠራሉ፣ እንዲሁም የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌም በጉባኤው ላይ እንደማይገኙ ታውቋል። ሁለቱም የአፍሪካ ቀንድ ሀገሮች በጉባኤው ላይ የሚወከሉት እንደ ኢትዮጵያ ሁሉ በውጭ ጉዳይ ሚኒስትሮቻቸው እንደሆነ ተገልጿል። ለመሆኑ ከተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ምን ይጠበቃል? ልክ የዛሬ ዓመት 72ኛ ጉባኤውን ያካሄደው የተባበሩት መንግስታት ድርጅት ከዩናይትድ ስቴትስ ፕሬዝዳንት የሰማው የመክፈቻው መልእክት በሰሜን ኮሪያና በመሪዋ ላይ በቀጥታ ያነጣጠረ ነበር። ሮኬት ማን፣ የሮኬቱ ሰውዬ ነበር ያሏቸው ፕሬዝዳንት ኪም ጆንግ ኡንን፣ ሀገራቸውንም ሙሉ በሙሉ እንደሚደመስሱ ዝተዋል ትራምፕ። ነገ 73ኛው ጉባኤ ይከፈታል ኒውዮርክ ላይ። የፕሬዝዳንት ትራምፕ የዘንድሮ ንግግር ይዘት ደግሞ ምን ሊሆን እንደሚችል በብዙዎች በጉጉት እየተጠበቀ ይመስላል። ዓመቱ ብዙ ነገር ቀያይሯል። የዛሬ ዓመት ያንን ቦምብ መሰል የተባለ ንግግር ያደረጉ ጊዜ ብዙዎች ደንግጠዋል።
The United States has great strength and patience. But if it is forced to defend itself or its allies, we will have no choice but to totally destroy North Korea.
United States እጅግ የበረታ ጥንካሬና ትዕግስት አላት ነው ያሉት ፕሬዝዳንት ትራምፕ። ይሁን እንጂ ራስዋንም ይሁን ሌሎች ወዳጆቿን ለመከላከል ከተገደደች ደቡብ ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ አይኖራትም። የሮኬቱ ሰውዬ ራሱንም አገዛዙንም በራሱ የማጥፋት መንገድ ላይ ነው ያለው ብለው ነበር ትራምፕ። ከዚያ ወዲህ ታዲያ የሆነው ሁሉ ሆነና የኮሪያው መሪም እንደዚያ ተብሎ መጠራታቸው ቀረ። ንግግሩ ደራ፣ ዲፕሎማሲው ተጋጋለ። ባለፈው ሰኔ ሁለቱ ባላንጣዎች አንተ ተባብለው አደባባይ ላይ የተዘላለፉት መሪዎች ሲንጋፖር ላይ ተገናኙና ተጨባበጡ። የሞቀና ልባዊ ያሉትንም ንግግር አደረጉ። የነገው የፕሬዝዳንት ትራምፕ ንግግር በአመቱ ውስጥና ከሰኔ ወዲህም የተሻሻሉም ይሁን የተለዩ ጉዳዮች ካሉ ሁሉንም ይገልጣዋል ሲሉ ዲፕሎማቶች ጥበቃ ላይ ናቸው። በኒውዮርኩ ጉባኤ ላይ የሰሜን ኮሪያ መሪ ኪም ጆንግ ኡን አይገኙም። ይሁን እንጂ ብሔራዊ ቡድናቸውን የሚመሩትን የውጭ ጉዳይ ሚኒስትራቸውን አግኝተው ለማነጋገር የዩናይትድ ስቴትስ አቻቸው ማይክ ፖምፔዮ ግብዣ አድርገውላቸዋል። ይህ የሁለቱ ከፍተኛ ዲፕሎማቶች የኒውዮርክ ስብሰባ ሰሜን ኮሪያን በመጪዎቹ 3 አመታት ውስጥ ከኒውክሌር የጸዳች ሀገር ያደርጋታል የተባለው ድርድር መጀመሪያ ይሆናል ተብሏል። ከሰሜን ኮሪያ ጋር ያለው ሁኔታ ይህንን ሲመስል፣ በመካከለኛው ምስራቅ አሜሪካ ከኢራን ጋር ያላት ግንኙነት ግን ከወዳጅነት በእጅጉ የራቀ ሆኖ ነው የከረመው። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ አህመድ ማጂድ ዲኖርን ሁኔታቸው መልካም እንዳልሆነ ገልጸዋል። ባለፈው ግንቦት ፕሬዚደንት ዶናልድ ትራምፕ ይፋ ባደረጉት ርምጃ ሀገራቸው በቀደሙት ፕሬዚደንት ኦባማ ዘመን የዛሬ 3 አመት አካባቢ ከኢራን ጋር ገብታበት ከነበረ የኒውክሌር ስምምነት መውጣቷን ማስታወቃቸው ይታወሳል። በኢራን ላይ ቀደም ሲል ተጥለው የነበሩ በስምምነቱ ምክንያት እንዲቀሉ የተደረጉ ማዕቀቦችን መልሰው ጥለዋል ትራምፕ። የኢራን ፕሬዚደንት ሐሰን ሩሃኒ ኒውዮርክ ላይ ናቸው። አሜሪካን አጥብቀው እየኮነኑና እየከሰሱ ናቸው። ባለፈው ሰሞንም እዚያው ደቡብ ምዕራብ ኢራን ውስጥ ተፈጥሮ ለነበረው የሰልፈኞች ላይ የተከፈተ ተኩስ ኢራንና የመካከለኛው ምስራቅ ቅጥረኛ ትናንሽ መንግስቶቿ ያሏቸው መንግስቶች ሲከሱ ነበር። በተባበሩት መንግስታት ድርጅት ኒኪ ሃሊ ያንን ጥቃት አውግዘው ኢራን ችግሮቿን መፈተሽ ያለባት ራስዋ ውስጥ ነው ብለው ነበር። ለማንኛውም በዘንድሮው የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ ዋናው የመነጋገሪያ አጀንዳ ምን ሊሆን እንደሚችል እስካሁን የተነገረ ወይም የተቀረጸ የለም። ለማንኛውም መሪዎቹ የየሀገሮቻቸውና አካባቢዎቻቸውን አንገብጋቢ የሚሏቸውን ጉዳዮች ያቀርባሉ ተብሏል። እያንዳንዱ መሪ ንግግሮቹን መልእክቶቹን በ15 ደቂቃ ውስጥ እንዲያጠናቅቅም ጥያቄ ቀርቦላቸዋል። ከ125 በላይ ርዕሳነ ብሔር፣ መራሄ መንግስታት እንዲሁም ነገስታት እና የመንግስታት ተጠሪዎች ንግግሮቻቸውን በአንድ ሳምንቱ ጉባኤ ላይ ያደርጋሉ ተብሎ እየተጠበቀ ነው። ሰሎሞን አባተ ነኝ ለአሜሪካ ድምጽ ዋሽንግተን።
ሰሎሞን አባተን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን መፍጠሩ ይታወሳል። ምልክቱ ጥቃት ለማድረስ የታሰበ ነው በሚል በማህበራዊ መገናኛዎች ላይ ስጋት ፈጣሪ ሐሳቦች መሰራጨታቸውንም የከተማይቱ ፖሊስ ኮሚሽን ህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ለአሜሪካ ድምጽ ተናግረዋል። የከተማው ፖሊስ ከፌደራልና ከመከላከያ ፖሊስ ጋር በመሆን ጉዳዩን ሲያጣራ መቆየቱን፣ ግጭት እንዳይፈጠርም ከህብረተሰቡ ጋር እየሰራ መሆኑን አስታውቋል። ከተማይቱ ውስጥ ሁከት ለመፍጠር የሚፈልግ ካለም በድሬዳዋ የማይሳካ መሆኑን እና ፖሊስም የማይታገስ መሆኑን አውቆ ከጥፋት ድርጊት እንዲታቀብ ኮሚሽኑ አሳስቧል። ድሬዳዋ ውስጥ ስለተፈጠረውና አሁንም ስላለው ሁኔታ ጽዮን ግርማ ወደዚያው ደውላ 3 ወጣቶችን አወያይታለች። የመጀመሪያው ክፍል ነው።
በጣም አመሰግናለሁኝ ሶስታችሁንም። ሶስት እንግዳ ነው መስመር ላይ ያለኝ። ሶስታችሁንም በጣም አመሰግናለሁ። የድሬዳዋ ከተማ ነዋሪ ወጣቶች ናችሁ። የተለያየ ሰፈር ነው የምትኖሩት። በድሬዳዋ ከተማ በተወሰነ አካባቢ ላይ በመኖሪያ ቤት የውጭ በር ላይ ምልክቶች አሉ በሚል ግጭት ሊከሰት ይችላል፣ ጥቃት ሊከሰት ይችላል የሚል ስጋቶች ነበሩ። ምልክቱ የተደረገው በአንደኛው ብሔር በር ላይ ብቻ ስለሆነ ሌላ ቦታ ጥቃት ሊደርስ ይችላል፣ አንደኛው ብሔር ሊጠቃ ነው፣ እንደዚህ የሚሉ የስጋት ምልክቶች ሲሰራጩ ነበረ። በእርግጥ ፖሊስ በበሮቹ ላይ ምልክት መደረጋቸውን ገልጾልናል። እና እንደው እንደዚህ አይነት ደግሞ ከቡራዩ በኋላ ቡራዩ ብቻ ሳይሆን በኢትዮጵያ በተለያዩ ቦታዎች ተመሳሳይ ግጭቶችና ጥቃቶች እየደረሱ እንደሆነ እኛም እየዘገብን ነው የቆየ ነውና ከዛ በኋላ ስለሆነ ይሄ ነገር የሚቀጥል ከሆነ በጣም ብዙ ሰዎችን ህይወት ያበላሻል፣ ብዙ ሰዎችን ያጋጫል፣ ለብዙ ጥፋት ምክንያት ይሆናልና ምን ቢደረግ? ምክንያቱም ድሬዳዋ ብዙ ሰዎችን በአንድ ነገር አቻችላ በመኖር የምትታወቅ ከተማ ናትና ምን ቢደረግ እንደዚህ አይነት ጥቃት እንዳይደርስ ግጭት እንዳይፈጠር ይቻላል ትላላችሁ ሚለውን ከናንተ ከዛው ከነዋሪዎቹ ሐሳቡ ቢመጣ የተሻለ ነው ብለን ነው የጋበዝናችሁና እስቲ ራሳችሁን አስተዋውቁልንና ወደ ውይይቱ እንሂድ። እስቲ ሐሪፍ አንተ ራስህን አስተዋውቅልን።
መጀመሪያ ሐሪፍ አገና ወለ ይባላል። የድሬዳዋ ወጣት ነኝ። የድሬዳዋ ውስጥ ከተወለዱት ወጣቶች አንዱ ነኝ። ከሚድን አመሰግናለሁ።
እሺ ጫላ።
እኔ የድሬዳዋ ነዋሪ ነኝ። የጥፊያ ድሬዳዋ ተወላጅ ነኝ። እናብራኝ ይባላል።
እሺ ኤፍሬም፣ ሲያንተም ራስህን አስተዋውቅልን።
ኤፍሬም ነጋሽ ይባላል። የድሬዳዋ የቦክስ እና ቅድም ማንሳት አሰልጣኝ ነኝ።
እሺ
ያው ልዩ ስሙ ደግሞ በቲያትር ነው ቢባል ሰፈር ነው ያው ተወልጄ ድሬዳዋ ነው እንግዲህ ድሬዳዋ ነኝ።
ኦኬ መጀመሪያ ደረጃ ወደ ውይይታችን ከማለፋችን በፊት ምንድን ነው ይሄ የምልክት ጉዳይ ድሬዳዋ ውስጥ እንዴት መጣ? እንዴት ተቀሰቀሰ? ምንድን ነው እሱ ይሄ ሆነው? ሐሪፍ
እንግዲህ ያው እንደተለመደው ድሬዳዋ ውስጥ ያው የፕሮፓጋንዳና የተለያየ የማስፈራራት የሚያከናውኑ ሰዎች ይመጣሉ። እኛ በተለምዶ ማናውቀው ነገር ነው። አሁን እንደዚህ አይነት አዲስ ነገር ነው እያየን ያለ ነው። ድሬዳዋ ደግሞ ከዚህ አትታወቅም። ማንነትን ተገናርጎ ጥቃት በሚያደርጉ ሰዎች አትታወቅም። ግን ማን እንዳደረገው እና ማን እንዳደረገው የተወሰነ ሰው ብሔርን ከብሔር ለማጋጨት የተደረገ ነገር ነው የሚመስለኝ።
ጫላስ፣ ይሄ ነገር መረጃው አለ? ምን እንደሆነ የታወቀ ነገር አለ?
ያው ድሬዳዋ ላይ እንደ ኢትዮጵያ ያ ሁሉ ሪቮሉሽን ሲደረግ እንደ ድሬዳዋ ግን አንድም ቀን የተቀመጠ ኳስ ወይ ደግሞ ለዚህ ግጭት የተቀመጠ ኳስ ህብረተሰቡ የመታበት ጊዜ አልነበረም። ግን አሁን በመጨረሻ ላይ ከቡራዩ በኋላ ከቡራዩ በፊትም ሶማሌና ኦሮሞን ለማጋጠም እነኚህ የጥፋት ኃይሎች እንደዚህ አይነት ክስተቶችን አርግቷል። አሁን ባለንበት ተጠባቂ ሁኔታ ላይ ተነስተን አዲስ ከተማና ቀፊራ የታጠቁ ኃይሎች አሉ። ከቀፊራ ወደ አዲስ ከተማ ሊገባ ነው ሲባል ጠዋት ያን ጊዜ በቦታው ላይ ተገኘ ህዝ ከፖሊስ አካሎች ጋር የጸጥታ አካሎች ነበሩ። አብረን ሄድን። ያን ነገር አጣም። እንግዲህ ይሄ ነገር ብሔር ለብሔር ለማጋጠቅ በሌሎች ክልሎች ላይ እየተደረገ ያለውን ነገር ወደ ድሬዳዋ ለማምጣት የታሰበ ነገር ይመስለኛል። ያ ነገር ግን መሆን የሚችለው ድሬዳዋ ማለት ኢትዮጵያ ነች። እኛ ድሬዳዋ ላይ ተወልደን ነው ያደግነው። ወለድንበት እዚህ ነው። ከብሔር ብሔረሰብ ጋር እየኖርን ያለ ነው። ኢትዮጵያን ለመግለጽ ማክሱ ጊዜ በአርቲስቶችም በተለያዩ ነገሮች የምነሱት ድሬዳዋ ነች። እንደ ኢትዮጵያ ራሱ ብሔር ብሔረሰብ የሚገኝባት ከብሔር ብሔረሰብ የኢትዮጵያ ተወላጆች ወንድሞቻችን ቀርቶ ማዕትሱ ቋንቋዎች ድሬዳዋ ላይ ይወራሉ። እነሱም ከሌላ አካል መጡ፣ ከሌላ ከኢትዮጵያ ውጭ መጡ። ህንድ እዚህ ይኖር ነበር፣ ፈረንሳዮች ነበሩ፣ ኩባዎች ነበሩ፣ የተለያዩ ሰዎች ነበሩ። እንግዲህ ይሄ ነገር በተጨባጭ ማን ነው ይሄን ነገር ያደረገው ብለን እንደ አንድ ሰው አክቲቪስት ስናደርግ ይሄን ነገር ማድረግ የያዘው የኢትዮጵያ ሰላም የማይሄድ የኢትዮጵያን የአንድነት የማይሄድ የብሔር ብሔረሰብን ግጭት የሚፈልግ ሰው መሆኑን ነው እንደ አንድ ሰው እኔ የምንረዳው ማለት ነው።
እሺ
አብረን ያደግን፣ አብረን የተዋለድን፣ አብረን አንድ ላይ የኖርን፣ አሁንም እየኖርን ያለን ልጆች ስለሆኑ ወዲያውኑ እንደዚህ አይነት ነገሮች አሉ ብሎ ሲደውሉልን በቦታው ላይ ተገኝተን ነው። እንደዚህ አይነት ነገር ካለ ህብረተሰብ ውስጥ ካለ እኛ እንጠይቅበት ያለን በሚል አንጻር ከወጣቶች ጋር እየሰራንበት ያለ ነው ሁኔታ ላይ ነው ያለ ነው።
እሺ ኤፍሬምስ፣ እስቲ በአንተ በኩል ወደ ዋናው የውይይታችን በነገራችን ላይ ዋናው የውይይታችን መነሻ ይሄ ይሁን እንጂ ወደፊት እንዴት ነው ሰላሙን ወጣቶች ሊያስጠብቁ የሚችሉት ወደሚለው ውይይት ነው የምንሄደው እና አጠር አድርገህ ኤፍሬም ምንድን ነው የሆነው ድሬዳዋ ላይ?
ጨላም ያለው ትላንት የተሰማው ይሄ ነገር እየበሮች ላይ ተጻፈ ተብሎ የተሰማ ነው። እንደማንም ግን ያው ድሬዳዋ ከሌላው አገር ለየት የሚያደርገው ሁሉም ወጣት ወንድማማቾች ነው። በእምነትም እንጃ ደስታስ ነው ሰፈሪ ይሻለው። እኔ ሁላችንም በቃ እኔ ክርስቲያን ነኝ ሙስሊም ምግብ እየበላሁ ይኖርኩኝ። ድሬዳዋ ይከብዳል ሰውን ማጋጨትም ሆነ ልዩነት መፍጠር ማለት ነው። ስለዚህ ባለው ነገር ላይ ያሉት ነገሮችን እንዳለው ይችላል ሆም ብሎ ነበር የታሰበው ድሬዳዋ ላይ እንደዚህ አይነት ነገር ቁጥር መስጠት። ከዛ በኋላ ደግሞ ሰው በቃ ምን ይነሳል ይጣላል ከወንድሞቻችን ጋር የሚል ነገር ነበር የታሰበው። ሆኖም ግን ድሬዳዋ ለየት ነው የሚያደርጋት። አሁን ለሚዲያ ብቻ ሳይሆን አሁን በብዛት ሚዲያ ላይ የምናየው ተዋልደናልና የሚባል ነገር፣ ይሄ ግን ለሚዲያ የሚባል ነገር ብቻ አለ የድሬዳዋ ነገር ማለት ነው። ሪል ትክክለኛ በቃ ቤተሰባዊ ሁሉም ወጣት ሁሉም ህዝብ ማለት ነው ድሬዳዋ ላይ እና ያው ወጣቱ ገብቶታል በብዛት ማለት ነው። እኛ ትላንት ማታ ላይ አልተኛ ነው የምንቅልፍ ያው ኢንፎርሜሽኑ ስላሉ ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እንደዛም ሆኖ ግን ሙስሊሙ ኦሮሞም ሁሉም ከኛ ጋር ማለት ነው አብሮ ነበር ሲዞር ሲጠብቅ የነበረው ከተማውም ማለት ነው። ወደፊትም ቢሆን እንደዚህ አይነት ነገር ድሬዳዋ ላይ ይከብዳል። ይህን ሀሳብ ያላቸው ሰዎች ለማጋጨት ያሰቡ ሰዎች ይከብዳቸዋል፣ አያረጉም። ሌላ ሀገር የተከሰተ ነገር ድሬዳዋ ላይ በፍጹም የሚሆን አይመስለኝም። ይህ ነው የእኔ ሀሳብ ምለው። እንግዲህ
ሀሪፍ፣ እስቲ ወደ አንተ እንምጣ። እንግዲህ ጠቀስ አድርገሃል፣ ከዚህ በፊትም የሶማሌና የኦሮሞ ተወላጆችን ለማጋጨት ሙከራዎች ነበሩ ብለሃል። ከዛ ደግሞ ድሬዳዋ በጣም የብዙ ብሔር ብሔረሰቦች መኖሪያ ከተማ ናት። ከሌ የሚባል ብሔር የሚጠቀስባትም አይደለችም እና በጣም ብዙ ሰው የሚኖርባት ከተማ ናት። እና ምልክቶች እንደዚህ አይነት ጉዳዮች ምልክቶች የሉም? ሊያጋጭ የሚችል ጥያቄዎች አይነሱም?
ድሬዳዋ ላይ ያው ያልተለመደ ነገር ነው ብሔርን ከብሔር የማንጫጨት እንትን ድሬዳዋ ብቻ ነው። ከኢትዮጵያ ያሉ ትልልቅ ከተሞች ማን አንተ ከሌለ ብሔር ማን ነው ተብሎ ማይጠየቅበት ከተማ ድሬዳዋ ከተማ ነው። የታወቀም ትንሿ ኢትዮጵያ ናት። ትንሿ ኢትዮጵያ እንደመሆኗ መጠን የብሔር ጥያቄ በምንም መልኩ የሚነሳበት ሂደት የለም።
ውይይቱ አላበቃም። በነገው ዝግጅታችን ይዘን እንመለሳለን። አሁን በቀረን ጥቂት ደቂቃ ሙዚቃ እንጋብዛችሁ።
ከልብ ከመነጨ ከእውነተኛ ስሜት እኔ ወድያለሁ አይደለም አይደለም
የዛሬው የጋቢና ቪኦኤ ጉዟችንን እንግዲህ በዚህ በጀመርነው ሙዚቃ እናጠናቅቃለን። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ መቅቤል ያበሮ ነበር። ጉዟችሁ የሰመረ ይሁን እያልኩ ሰናበታለሁ። መልካም ምሽት። በነገ ጉዞ እንገናኝ።
Manu gada bichan, fagare
Radio Sagale Americati.